Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እንግዲህ ባጀታችን ያው በየአመቱ ወደ 15% የሚጠጋ ፐርሰንት ያክል እያደገ የሚሄድበት ነው። ስለዚህ በዚህ በድርቁ ምክንያት በኢሊኖ ችግር ምክንያት በምንም አይነት ታምር የቀነሰ ባጀት የለም። በጣም ትልቅ ባጀት ነው ከታየው ውስጥ።
የኢትዮጵያ የገንዘብና የመጣኔ ሀብት ትብብር ሚኒስቴር ቃል አቀባይ አቶ ሀጂ ኢብሳን ድምጽ ነው የሰማነው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
በመፍትሄ አወሳሰዱ ላይ የኃይል እርምጃ በመውሰድ ምክንያት የሚጠፋ ሕይወት አለ። ስንት አካል እየጎደለ ነው? ሕጻናት የመማር መብታቸው ከትምህርት ቤት እየተጓጎሉ ነው። ሰዎች ወደ ጎዳና ተጥለው የጤና መብታቸው፣ በደህና ቤት መኖር መብታቸው ሁሉ እየተጣሰ ነው።
የከፋ ችግር ያለበት ጎዳና የሚወጣ እዛ ውስጥ እውነተኛ ቤት አጥቶ ቤት አልባ ሆኖ ተቸግሮ የሰራ ሰው ካለ መንግስት አቅጣጫ አስቀምጧል። እነዚህ ሰዎች ጎዳና እንዳይወጡ ቤተሰባቸውን ይዞ ለከፋ እንግልት እንዳይዳረጉ መጠለያ ሰርቶ እዛ ውስጥ ያስገባቸው።
የቀደሙት የሰብአዊ መብቶች ጉባኤ ሰመጉ ዋና ዲሬክተር አቶ ብጻት ተረፈ ናቸው። ድርጅታቸው ሰመጉ በአዲስ አበባ ከተማና አካባቢው ዜጎችን ከቤት ንብረት የማፈናቀል እርምጃ ይቁም ሲል ያሰማውን ጥሪ ተንተርሶ ከተናገሩት የተወሰደ ነው። እርሳቸውን ተከትሎ የተሰሙት ደግሞ የአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት የካቢኔ ኃላፊ አቶ አስቸግር ጌታቸው ናቸው። ሁለቱንም ለምሽቱ ለትንታኔ በተመረጠው የዜና መጽሔት ክፍለ ጊዜ ትሰሟቸዋላችሁ።
ለምሽቱ ካሉን ዜናዎች መካከል ትናንት ሌሊት በአዳማ በደረሰ ከፍተኛ የጎርፍ አደጋ ሁለት ሰዎች መሞታቸው ተነግሯል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነተንያሁ ኢትዮጵያን ጨምሮ በአራት የአፍሪካ ሀገሮች በሚያደርጉት ጉብኝት ዛሬ ዩጋንዳ ገብተዋል። ሌሎችም ዜናዎች አሉን።
ዛሬ ዕለቱ በዚህ በዩናይትድ ስቴትስ የነጻነት ቀን በዓል የሚከበርበት ነው። ዩናይትድ ስቴትስ ከብሪታንያ አገዛዝ የወጣችበትን 240ኛውን ዓመታዊ የነጻነት ቀን እያከበረች ትገኛለች። በዚህም ላይ ዘገባ አለን። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሰኞ ሰኔ 27 2008 ዓ.ም ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። አቀናባሪያችን ንጉሱ ታምሬ ነው። የስርጭት መሐንዲሱ ኦድሬስ ሬገስ። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና። ትናንት ሌሊት አዳማ ውስጥ በደረሰ ከፍተኛ የጎርፍ አደጋ ሁለት ሰዎች መሞታቸው ተነግረዋል። ሰዎች ከቤት ንብረታቸው መፈናቀላቸው የገለጸ የአዳማ በስፍራው የነበረ የአዳማ ከተማ ነዋሪ አቶ ወንድሙ ኢብሳ ለአሜሪካ ድምጽ ራዲዮ ተናግሯል። ጽዮን ግርማ አነጋግረዋለች።
አዳማ ላይ እንግዲህ ጎርፍ ተከስቷል። ዝናብ ነበረ ትናንት ማታ ማለት ነው። ሊነጋጋ ሲል ወደ 9 ሰዓት አካባቢ ኃይለኛ ዝናብ ዘንቦ ነበረ። ሁላችንም ስነጋ ነው እንግዲህ የደረሰውን ችግር ያየነው። ችግሩ የደረሰበት አካባቢ ህዝብ ስጮ ነበረ። በጣም ድረሱልኝ ስሉ ነበረ። ሰማ የለም፣ ምክንያቱም ከንፋስ የቀላቀለ ዝናብ ነበር እና የተለያዩ ቦታዎች ላይ ነበር አዳማ ችግሩ የተከሰተው። በተለይ ቀበሌ 09 ቀበሌ 03 02 እና ዶሮ እርባታ የሚባል አካባቢ ነበረ ችግሩ የደረሰው እና በጣም ቤቶች ጎርፍ ተጠቅሷል።
ይሄ የምትጠራልኝ አካባቢ በከተማው በየትኛው አቅጣጫ ነው?
09 የሚባለው ገና ከአዲስ አበባ ወደ አዳማ ሲገባ ያለው ወይ ደግሞ እንጂ ማዞር አካባቢ የሚባለው ትልቁ በቃ ከከተማው ይዞ የሚወጣው ቦይ አለ፣ ጎርፍ ትልቅ ጎርፍ አለ፣ የጎርፍ መንገድ በሱ ተከትሎ ያለው መንገድ ነው። ዱሮም በተደጋጋሚ በጣም የሚነካውና የሚጎዳው አካባቢ ነው። ሌላው ዶሮ እርባታ የሚባለው በቦሌ በኩል አድርጎ ወይ ደግሞ ገንዳሀራ በላይ ያለው ነው። እዛ የሆነ ረባዳ ቦታ አለ እዛ አካባቢ ነው። 03 ደግሞ በአርሲ ወይ ደግሞ አሰላ መውጫ በቀኝ እጅ ያለው ኤሪያ አካባቢ ነው እና እሱ ደግሞ ምንድን ነው ያው ከ09 የሚመጣው ጎርፍ ነው እዛም አካባቢ ሂዶ የሚያገኘው እና ጎርፉ አዳማ በተራራ ተከበበች ስለሆነ መውጫም የለውም።
ጎርፉ ምን ጉዳት አስከተለ?
ብዙ ነገሮች አድርጓል። ቤት ውስጥ ሰብሮ ገብቷል። አጥሮችን አፈርሷል፣ ግንብ ማለት ነው። ንብረት አበላሽቷል። ሰዎች በጣም ንብረታቸው የተጎዳባቸው ቤት ሞልቶ ነበረ። ጠዋትኛውን ስንሄድ ብዙ ቦታ ላይ አደጋ ደረሰ የተባለው አካባቢ ላይ ስንሄድ ቤት ሞልቶ ንብረታቸው ውሃው ላይ ተንሳፎ መውጫ ሁሉ አጦ ነበረ ጎርፉ በብዛት ማለት ነው። ሞልቶ አጥር ውስጥ ሞልቶ ቤት ውስጥ ሞልቶ በጣም ብዙ ችግር አድርሷል። ሌላው ጎዳና ላይ የሚያድሩ ልጆች አሉ። አሁን እስካሁን እንግዲህ የተረጋገጠው 2 ልጆች ተወስዷል። ሌሎቹ ገና እንግዲህ ቤተሰብ ስለሌላቸው እነሱ ገና ተጣርቶ እንግዲህ ወይ ሲገኙ ወይ ጠፍቷል ሲባሉ ነው እነሱ የሚታወቁት። እስካሁን የሁለት ሰው ህይወት ጠፍቷል።
አሁን ማምሻውን ከተማ ውስጥ ያለው ሁኔታ ምን ይመስላል ከጎርፉ በኋላ?
እንግዲህ የከተማው ባለስልጣናት በብዛት የከተማ አስተዳደሩ ሁሉም በብዛት ሴክተሮቹ ችግሩ ተደረሰ የተባለ አካባቢ ላይ ነበሩ እና ህብረተሰቡንም ለመርዳት አንዳንድ ነገር ለማድረግ የጎርፉንም አቅጣጫም ያው አንዳንድ ነገሮችን ለመስራት ዶዘርም ሎደርም እዛው ነበሩ። እነሱም እዛው ነው እንግዲህ እስከ ማታ እዛው ነው የቆዩት የዋሉት እና ምንም መፍትሄ ያለው አይመስልም። ያው ቀን ዝናብ አልነበረም፣ ዛሬ ጠዋት ትንሽ ነበረ፣ አሁን የለም። ማታ ደግሞ ሊዘንብ ይችላል። ከዘነበ ያው ተደጋጋሚ የሚደርስ ነገር ስለሆነ ያው እንደሚደርስ አሁንም ምንም እንትን የለውም።
የኬንያ የህግ ባለሙያዎች ማህበር ከተለያዩ የሰብአዊ መብት ተሟጋች ድርጅቶችና ተቋማት ጋር በመሆን በናይሮቢ የተቃውሞ ሰልፍ አካሂደዋል። በዛሬው ዕለት በተካሄደው በዚህ የተቃውሞ ሰልፍ ላይ በመቶዎች የተቆጠሩ የህግ ባለሙያዎች፣ የሰብአዊ መብት ተቆርቋሪ ድርጅቶችና ግለሰቦች የተሳተፉበት ሲሆን መንግስት በንጹሐን ዜጎች ላይ እየደረሰ ያለውን ግድያ ለማስቆም የበኩሉን መወጣት አልቻለም ሲሉ ተችተዋል። ከሳምንት በፊት ዊሊ ኪማኒ የተባሉ አንድ ኬንያዊ የህግ ጠበቃ የፖሊስ እጅ አለበት የተባለ ወንጀል በማጣራት ላይ ሳሉ ነው ባልታወቀ ሁኔታ ሲያመላልሳቸው ከነበረ ታክሲ አሽከርካሪ ጋር ተገድለው በጆንያ ተጠቅልለው ተጥለው የተገኙት። አድማጮች፣ በመጽሔት ክፍለ ጊዜ ከስፍራው የተጠናቀረ ዝርዝር ዘገባ ይኖረናል፣ ቆይተን እናቀርባለን።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁ ከሰሃራ በታች ባለው የአፍሪካ ክልል በአራት ሀገሮች በሚያደርጉት ጉብኝት ዛሬ ዩጋንዳን ጎብኝተዋል። ወደዚያ የተጓዙት ጠቅላይ ሚኒስትር ኔተንያሁ እንደ አውሮፓውያን አቆጣጠር በ1976 ዓመተ ምህረት ወንድማቸው የተገደሉበትን የኢንቴቤ አውሮፕላን ጣቢያው የታጋቾች ማስለቀቅ እርምጃ 40ኛ ዓመት መታሰቢያም ለማክበር መሆኑ ታውቋል። ኔተንያሁን የያዘው አውሮፕላን ያረፈው በ1976 በዛሬዋ ዕለት ሐምሌ 4 በተጠለፈው የፈረንሳይ አየር መንገድ አውሮፕላን ውስጥ ታግተው የነበሩትን ከ100 በላይ መንገደኞችና የአውሮፕላኑን ሰራተኞች የእስራኤል ኮማንዶዎች ባስለቀቁበት በኢንቴቤው አውሮፕላን ማረፊያ ነው። በታጋቾች ማስለቀቅ እርምጃው ከተካፈሉት የእስራኤል ኃይሎች ውስጥ የሞቱት የጠቅላይ ሚኒስትሩ ታላቅ ወንድም ጆናታን ኔተንያሁ ብቻ እንደነበሩ የሚዘነጋ አይደለም። በአውሮፕላን ጣቢያው ከተዘጋጀው የመታሰቢያ ስነ ስርዓት በኋላ ጠቅላይ ሚኒስትሩ በክልሉ መሪዎች የጸጥታ ጉባኤ ላይም ለመካፈል እቅድ እንደተደረገ ታውቋል። እስራኤል ለአፍሪካ ሀገሮች ለምትሰጠው የጸረ ሽብርተኝነት እውቀት ድጋፍ እንዲሁም የገንዘብ እርዳታ ባጸፋው የአፍሪካ ሀገሮች በተባበሩት መንግስታት ድርጅት ድጋፍ እንዲሰጧት ትሻለች። እስራኤል ዌስት ባንክን ወራ በመያዟና ጋዛ ሰርጥን በማጠሯ በመንግስታቱ ድርጅት ላይ በተደጋጋሚ እንደምትወገዝ የታወቀ ነው። የእስራኤል ጠቅላይ ሚኒስትር ምሽቱን ከዩጋንዳ ወደ ኬንያ ያመሩና በመቀጠል ኢትዮጵያንና ሩዋንዳን ይጎበኛሉ ተብሏል።
ትናንት እሁድ በዋና ከተማይቱ ባግዳድ በደረሰ መኪና ላይ የተጠመደ አጥፍቶ ጠፊ ቦምብ ፍንዳታ እስካሁን በታወቀው 149 ሰዎች መገደላቸውን የኢራቅ ባለስልጣናት አስታወቁ። ከባግዳድ ካራዳ ቀበሌ ሰው በሚበዛበት የንግድ አካባቢ ሺያ እስልምና እምነት ተከታዮች ኢላማ ያደረገ ጥቃት ያደረሰን እኛንን ሲል ራሱን የእስልምና መንግስት ብሎ የሚጠራው ጽንፈኛ ቡድን ኃላፊነት ወስዷል። ይህ የትናንቱ ጥቃት በዋና ከተማዋ ባለፈው አንድ ዓመት እስከ ደረሱት ሁሉ ቁጥሩ የበዛ ሕዝብ የተገደለበት መሆኑም ተገልጧል። በአገሪቱ በአስር ዓመታት ውስጥ ከደረሱት ከባድ የቦምብ ጥቃቶች አንዱ በሆነው በትላንቱ ጥቃት ቢያንስ እስካሁን በታወቀው 192 ሰዎች መቁሰላቸው ነው ይፋ የተደረገው። የፍለጋ ሰራተኞችና በአመዱና በፍስራሽ ውስጥ በአካፋና በእጃቸውም ጭምር ሰለባዎችን እየፈለጉ በመሆናቸው የሞቱና የቆሰሉት ሰዎች ቁጥር ሊጨምር እንደሚችል የአገሪቱ ባለስልጣናት ገልጠዋል።
የኢራቁ ጠቅላይ ሚኒስትር ሃይደር አልአባዲ ባግዳድ ውስጥ ጥብቅ የጸጥታ ቁጥጥር እንዲደረግ ያዘዙ ቢሆንም አንዳንድ ኢራቃውያን ጎዳና ላይ ወጥተው መንግስት ጥበቃ አላደረገልንም በማለት ቁጣቸውን ሲገልጹ ተስተውለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጥቃቱን የፈጸሙት ወገኖች ለሰው ህይወት ያላቸው ፍጹም ደንታቢስነት የሚዘገንን ነው ሲሉ አውግዘዋል። የኢራቅ ህዝብ ፍርሃት ሊለቁበትና አንድነቱን ሊንዱ ለሚሞክሩ እንዳይበገር ሲሉ ዋና ጸሐፊው ተማጽነዋል። የዩናይትድ ስቴትስ የብሔራዊ ጸጥታ ምክር ቤት ቃል አቀባይ ኔድ ፕራይስ በበኩላቸው ትናንት በሰጡት ቃል ዩናይትድ ስቴትስ ከኢራቅ ጋር ሆና እስላማዊ መንግስት ቡድንን ለመደምሰስ ባላት ቁርጠኝነት ትጸናለች ብለዋል። ዛሬ ሳውዲ አረቢያ ጀዳ ከተማ በሚገኘው የዩናይትድ ስቴትስ ቆንስላ አጠገብ አንድ አጥፍቶ ጠፊ ቦምብ ማፈንዳቱን የሳውዲ አገር ግዛት ሚኒስቴር አስታውቋል። ሚኒስቴሩ እንዳለው የጥበቃ ዘቦች ሰውየውን ተጠራጥረው ሲቀርቡት የታጠቀውን ቦምብ አፈንድቶታል። ፈንጂው ራሱን አጥፍቶ ጠፊውን የገደለው ሲሆን ሁለት ዘቦች መጠነኛ ጉዳት ደርሶባቸው ሐኪም ቤት ተወስደዋል። በሳውዲ የዩናይትድ ስቴትስ ኤምባሲ በቆንስላው ሰራተኞች ላይ ምንም አይነት ጉዳት አለመድረሱን አስታውቆ፣ ሆኖም አሜሪካውያን ወደ ሳውዲ የግድ አስፈላጊ ያልሆነ ጉዞ ከማድረግ እንዲቆጠቡ በድጋሚ አስጠንቅቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜናዎች የጀመረው የሰኞ ምሽት ፕሮግራማችን በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። በምሽቱ ስርጭታችን የተለያዩ ለትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮችን አሰናድተናል። ቀዳሚው የዕለቱ አብይ ርዕስ ይሆናል።
ኢትዮጵያ ውስጥ ለ2009 ዓመተ ምህረት የተመደበው የ274 ቢሊዮን ብር ዓመታዊ በጀት ረቂቅ ካለፉት ዓመታት የተሻለ እንጂ ያነሰ አይደለም ሲል የገንዘብና የምጣኔ ሀብት ትብብር ሚኒስቴር አስታወቀ። በአገሪቱ የተከሰተው ድርቅ በበጀቱ ላይ ተጽዕኖ አላሳደረም ብሏል የሚኒስትሩ ቃል አቀባይ ሀጂ ኢብሳብ የሰጡት አስተያየት። ይኸው የ274 ቢሊዮን ብር ረቂቅ በጀት ዛሬ በሕዝብ ተወካዮች ምክር ቤት ውይይት ተደርጎበታል። የሚኒስትሩን ቃል አቀባይ ያነጋገረው ዘጋቢያችን እስክንድር ፍሬው ነው። ዝርዝሩን እንሆ።
የ2009 ዓመተ ምህረትን ረቂቅ በጀት ዛሬ ለሕዝብ ተወካዮች ምክር ቤት ያቀረቡት የገንዘብና ኢኮኖሚ ትብብር ሚኒስትር አብዱላዚዝ አህመድ ናቸው። በዚህም መሰረት ረቂቅ በጀቱ 274 ቢሊዮን ብር መሆኑን አስታውቀዋል። ከዚህ በጀት ውስጥ ከ65 ከመቶ በላይ የሚሆነው ድህነት ተኮር በሆኑ ዘርፎች ላይ እንደሚውልም ጠቅሰዋል። ከምክር ቤቱ አባላት ለተነሱ ጥያቄዎችም ምላሽ ሰጥተዋል ሚኒስትሩ። ይህንኑ ረቂቅ በጀት በተመለከተ ተጨማሪ ማብራሪያ እንዲሰጡኝ የገንዘብና ኢኮኖሚ ትብብር ሚኒስቴር ቃል አቀባይ የሆኑትን አቶ ሀጂ ኢብሳን አነጋግሬያለሁ። ገንዘቡን እንዴት ለማግኘት እንደታሰበ በማብራራት ይጀምራሉ።
ከሁለት መቶ ሰባ አራት ቢሊዮን ውስጥ ወደ 171 ቢሊዮን የሚሆነውን ያክል በሀገር ውስጥ ታክስና ታክስ ካልሆኑ ምንጮች ለማሰባሰብ እና በራስ አቅም የመሄድ የሚያክል የተያዘበት ነው። ከዛ ውጭ ደግሞ ከዚህ ከብድርና እርዳታ ጋር ተያይዞ የሚመጡ የተወሰኑ ገንዘቦች ይኖራሉ።
ስንት በመቶ ነው ከብድርና እርዳታ ጋር ተያይዞ የመጣው?
በፐርሰንት ሲሰላ በጣም ትንሽ ነው። ከብድርና እርዳታ የሚይዘው ከ20% በታች የምንሆን ነው የሚይዘው። ሌላውን ራሳችንን የምንችልበት አግባብ ነው ያለው።
አቶ ሀጂ እንግዲህ ይህ በጀት ውይይት እየተደረገበት ያለው የሚጸድቀውም አገሪቱ በአምሳ ዓመታት ውስጥ ታይቶ የማይታወቅ የተባለ ድርቅ ባጋጠማት ማግስት ነው። የዘንድሮ በጀት በዚህ ምክንያት የቀነሰበት ሁኔታ አለ ካለፉት ዓመታት ጋር ሲያነጻጽሩልን? ለምሳሌ አሁን የዘንድሮ ስል የ2009 ለማለት ነው፣ 274 ቢሊዮኑን ባለፉት ዓመታት ከጸደቁት በጀቶች ጋር
ችን ያው በየአመቱ ወደ 15% የሚጠጋ ፐርሰንት ያክል እያደገ የሚሄድበት ነው። ስለዚህ በዚህ በድርቁ ምክንያት በኤልኒኖ ችግር ምክንያት በምንም አይነት ታምር የቀነሰ ባጀት የለም። የሀገሪቷ ኢኮኖሚ ልታመነች በምትችለው መጠን እና የህዝብ ፍላጎት ኢኮኖሚያችን አቅም በፈቀደ መልክ የተወሰነበትና ድሮ እንደምናደርገው የተደረገ ነገር ግን በጣም ትልቅ ባጀት ነው ከታየው ውስጥ የምንልበት አግባብ ነው ያለው።
ለምሳሌ ባለፈው አመት ወይ ባለፈው ሁለት አመት ከጸደቁት ባጀቶች ጋር ያወዳድሩልኝ።
ከነሱ ባጀት ጋር ሲነጻጸር ቢያንስ ብልጫ አለው ከአምናው ባጀት ጋር በሚነጻጸር።
ስለዚህ የዘንድሮ 274 ቢሊዮን ብር ብልጫ አለው ባለፈው ከጸደቀው ባጀት ጋር።
ከ13 እስከ 15
አቶ ሀጂ እንግዲህ እርሶ እንዳሉኝ የዘንድሮ ወይም ለ2009 የተያዘው በጀት በኤልኒኖ እና ባጋጠመው ድርቅ ምክንያት ምንም አይነት ቅናሽ አላሳየም እንደውም ጨምሯል ካለፈው አመት ብለውኛል። አንዳንድ ዓለም አቀፍ ተቋማት ያወጧቸው ያሉ መረጃዎች የኢትዮጵያ የኢኮኖሚ እድገት በኤልኒኖ ምክንያት በተከሰተው ድርቅ ምክንያት መቀዛቀዝ ማሳየቱን የገለጹ ይገኛሉ። ይሄንን መረጃ አትቀበሉትም ማለት ነው እናንተ?
እኛ እንግዲህ አንዱ ያወራ ያለው ስለ በጀት ነው። በጀት ማለት ዞሮ ዞሮ የተለያዩ ክፍላተ ኢኮኖሚዎችን ለመደገፍ የሚውል ነው። እስካሁን በእጃችን ባለው መረጃ በተለይ በፊት የተወሰኑ ስጋቶች ቢኖሩም አሁን እንደምታየው ያው በበልግ ላይ ታይቶ በማይታወቅ ሁኔታ አገሪቷን በሙሉ ልሸፍን እንደ ክረምት ያክል ሊቆጠር በሚችል በልግ ዝናብ ነው የነበረው። ቀጥሎ በአሁኑ ጊዜም የክረምቱ ዝናብ እንደዚሁ በጥሩ ደረጃ ላይ ነው የሚገኘው። ስለዚህ በዚህን ያክል ፐርሰንት ኢኮኖሚ ዝቅ ላል ቀዝቀዝ ላል የምለውን መረጃ አንበጀ ላይ የለኝም። እነዚህ ምቹ ሁኔታዎች ተወስዶ ግን የተሻለ የኢኮኖሚ ፐርፎርማንስ ይታያል። በተለይ እንደምታውቀው የአፍሪካ አብሬጅ 5.2 ነው። እኛ ከዚህ በፊት ስናመጣ የነበረው በኢትስ ከ10% በላይ ነው። ስለዚህ አሁንም ቢሆን ከአፍሪካ አብሬጅ እና በላይ በጣም የተሻለ ይመዘገባል የሚል እምነት ነው ያለ ነው። እነዚህ ሁለቱ ምች ምንም ሊኖ ቢመጣም የበልጉ ሁኔታ በጣም ጥሩ ነበረ። የአሁን የክረምቱ ሁኔታ በዚሁ ተከተለ እንደ በፊቱ በጣም ባይሆንም ግን በጣም የተሻለ ከአፍሪካ ጋር አሁንም ሊወዳደር በማይችል መስክ በታሪክ ሆኖ ይመዘገባል የሚል እምነት አለኝ።
ለምሳሌ ዛሬ ከተገለጹት ነገሮች አንዱ ኢኮኖሚው በ11.1% ሊያድግ ይችላል የሚል ነው። ትክክል ነው?
ትክክል ነው። የተቀመጠውን በጂሲፒ ላያችን እንደ 11.2 ነው የተቀመጠው። አሁን ያልኩ ነው እሊ ነው መጥቶ ነበረ። ነገር ግን የበልጉ ሁኔታ በጣም አስተማማኝ ነው የነበረው። ክረምቱም እንግዲህ አሁን ገና መግቢያ ነው። በእርግጥ ፋይናሉን አላየንም፣ ገብቷል አይደለም። አንድ እቅድ በሚቀመጥበት ጊዜ ሁልጊዜም ቢሆን የተለያዩ ተግዳሮቶች ሊገጥሙት ይችላሉ። ነገር ግን በኤክስቴንት እዛ ድረስ እናድጋለን ነው። አሁን በሚቀጥለው አመት መስከረም መጨረሻ ወይም ጥቅምት መግቢያ ማዋ ላይ ትክክለኛውን በ2008 ያደግንበትን ውጤት የሚገለጽበት ሁኔታ ነው ያለው እና በአሁኑ ጊዜ ግን ይቀንሳል የሚል እምነት በፍጹም የለንም። ስለዚህ የሁለቱ ምቹ የአየር ሁኔታ ተጠቅሞ ውጤታማ እንሆናለን የሚል ግምት ነው ያለን።
የ2007ቱ ስንት ነበር? አሁንም ቁጥር አበዛው ቦታ አቶ ሀጂ ለማነጻጸር እንዲመቸን ነው።
ጂዲፒ አንድም ከ2003 እስከ 2007 በ10.1 እና በአቨሬጅ አድርገናል። 1996 ደግሞ ኢኮኖሚያችን ድብል ካስመዘገበ ጀምሮ እስከ በ12ቱ አመት ደግሞ በ10.89 አድገናል።
ዛሬ በፓርላማው ውይይት የተደረገበት የ274 ቢሊዮን ብር ረቂቅ በጀት ነገ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከሚሰጡት ተጨማሪ ማብራሪያ በኋላ እንደሚጸድቅ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምሽቱን አብይ ርዕስ ነበር ያደመጥነው። ወደ መጽሔት ክፍለ ጊዜ ዘገባዎች ስንሻገር በአዲስ አበባ ከተማና አካባቢው ዜጎችን ከቤት ንብረት የማፈናቀል እርምጃ ይቆም ሲል የሰብአዊ መብቶች ጉባኤ ሰመጉ ጥሪ አቅርቧል። እየተፈጸመ ያለው ድርጊት ሕገ መንግስቱን የጣሰ ነው ሲል ባወጣው አስቸኳይ ጋዜጣዊ መግለጫ ነው ሰመጉ ይህን ያስታወቀው። ዝርዝር ሁኔታውን መርምሮ ተጨማሪ መግለጫ እንደሚሰጥም ይፋ አድርጓል። መለስካቸው አምሃ ከአዲስ አበባ ያጠናቀረው ዘገባ ዝርዝሩን ይዟል።
የሰመጉ ወይም ሰብአዊ መብቶች ጉባኤ አስቸኳይ መግለጫ እንደሚለው በአዲስ አበባ በተለያዩ ክፍለ ከተሞች ዳርቻና አካባቢ በተለያየ መንገድ ቦታ ይዘው ቤት ሰርተው ቤተሰብ መስርተው ኑሯቸውን በሚገፉ ዜጎች ላይ ሰሞኑን እየተፈጸመ የሚገኘው ድርጊት ሕገ መንግሥቱንና ኢትዮጵያ የተቀበለቻቸውን የተለያዩ ዓለም አቀፍ ስምምነቶችንና ድንጋጌዎችን የጣሰ ነው ብሏል። ቀደም ሲል ዜጎችን ከመኖሪያ ቤታቸው ማፈናቀልን በመቃወም በተለያዩ ጊዜያት መግለጫ ማውጣቱን ያስታወሰው ይህ አስቸኳይ መግለጫ አሁን እየተፈጸመ ነው ያለው ድርጊት ግን መንግሥት ለችግሩ ለሕገ መንግሥታዊ ግዴታዎቹና ለሰመጉም ጉትጎታ በቂ ትኩረት እንዳልሰጠ የሚያሳይ ነው ብሏል። የሰመጉ ዋና ዲሬክተር አቶ ብዛተ ተረፈ በተለይ ለቪኦኤ በሰጡት ቃለ ምልልስ ድርጊቱ ከሰብአዊ መብቶች አያያዝ አኳያ ያለውን አንድምታም ዘርዝረዋል።
በመፍትሄ አወሳሰዱ ላይ የኃይል እርምጃ በመውሰድ ምክንያት የሚጠፋ ሕይወት አለ። ስንት አካል እየጎደለ ነው። ህጻናት የመማር መብታቸው ከትምህርት ቤት የተጓጎሉ ነው። ሰዎች ወደ ጎዳና ተጥለው የጤና መብታቸው፣ ደህና ቤት መኖር መብታቸው ሁሉ የተጣሰ ነውና በመፍትሄ አወሳሰዳችን ላይ ከትዕግስትና ከህጋዊነት የዘለለ እርምጃ በወሰድን ቁጥር ለሌላ ከፍተኛ ሰብአዊ መብት ጥሰትና የሰብአዊ ቀውስ እየተዳረግን ስለምንገኝ ቆም ብለን አሁንም ባለበት ነገሮን ቶሎ ተቆጣጥረ ነው ከዚህ የከፋ ነገር እንዳይፈጠር ነው።
ይህ ህገወጥ ናቸው በሚል ምክንያት በአዲስ አበባ ከተማ ዳርቻዎች በመንግስት የሚፈጸሙ የማፍረስ እርምጃን ተከትሎ አያሌ ንብረት እንደወደመ፣ በህይወትም ላይ ጉዳት እንደደረሰ በተለያዩ የዜና ማሰራጫዎች ተናግረዋል። ይህ አስቸኳይ ጋዜጣዊ መግለጫ በሚል ርዕስ ሲወጣ ለሰመጉ ልዩ ምክንያት እንዳለው አቶ ብጻተ ተቆመዋል።
ወደፊት ዝርዝሩንና ያንዳንዱን ነገር እናነሳዋለን። አሁን ግን በጣም አጣዳፊ በመሆኑ ምክንያት በርካታ በአስር ሺዎች የሚቆጠሩ ዜጎችን አደጋ ላይ የጣለ ችግር በመፈጠር ላይ ነው። በተለይ ደግሞ የክረምት ወቅት ነው፣ የዝናብ የብርድ ወቅት ነው እና በዚህ ጊዜ ይህንን እርምጃ መውሰዱ በራሱ ሌላ የከፋ ችግር ስላስከተለ ዝርዝር መጠናት እስከምናደርግ ድረስ ልንጠብቅ አይገባንም። ከችግሩ አጣዳፊነት አንጻር ብለን ጠቅለል ያለ መረጃ ነው ያወጣ ነው።
አስቸኳይ መግለጫው በማጠቃለያ ላይ መንግስት በግጭቱ ለዜጎች ህይወት መጥፋት፣ አካል መጉደልና ንብረት መውደም ተጠያቂ የሆኑ አካላትን ለፍርድ እንዲያቀርብ፣ ጉዳዩን የአዲስ አበባ መስተዳደር አሁንም በትዕግስትና በሰከነ መልኩ ህዝቡን በማወያየት እና ለዜጎች ተለዋጭ የመኖሪያ ቦታ በማመቻቸት ሰላማዊ መፍትሄ እንዲሰጠው፣ ጉዳዩ በጥንቃቄ ተጠንቶ ካሳ ለሚገባቸው ሁሉ እንዲከፈል እንዲደረግ፣ ቤታቸው ለፈረሰባቸውና በየቦታው ተበትነው ለሚገኙ ዜጎች የአዲስ አበባ ከተማ አስተዳደርና ጉዳዩ የሚመለከታቸው መንግስታዊና መንግስታዊ ያልሆኑ አካላት ሁሉ ህጋዊ፣ ሰብአዊና ቁሳቁሳዊ እገዛ፣ እርዳታና መፍትሄ እንዲሰጧቸው ሰመጉ ጥሪውን ያቀርባል ብሏል። ህገ ወጥ ናቸው በሚል ምክንያት ቤት ከሚፈርስባቸው አካባቢዎች ነፋስ ስልክ ላፍቶና ቀርሳ ኮንቶማ የሚባሉ አካባቢዎች ይገኛሉ። ቪኦኤ በስልክ ያናገራቸው ሁለት ሰዎች ተፈጽሞብናል የሚሉትን በደል ዘርዝረዋል። ትዕግስት እባላለሁ ያሉኝ ሴት ባላቸውን በኤችአይቪ ኤድስ ያጡ እንደሆኑና አራት ልጆቻቸውን ለብቻቸው እንደሚያሳድጉ ነው የነገሩኝ።
እኔ አሁን ላፍቶ ክፍለ ከተማ እዛ አሁን የሚፈርስበት ቦታ ነው ያለሁት። አምስት ቀን ነው መድኃኒት ሞተል አራት ልጆች ይዤ ባለቤቴ ሞቷል በኤችአይቪ። እኔ ልብስ ሳጥብ እንጀራ ስጋግር ያስር አደረግኩትን በስነ ስርዓት እንኳን ቃይን አንስቼ ቆርቆሮ
ቤቱን የሰሩት መቼ ነው?
97 ነው የሰራሁት። ሁለተኛ ጊዜ መፍረሱ ነው። ባለፈውን ፈርሶብኝ ችግር የለም ስሪ ተብዬ ነው የሰራሁት። ዶክሜንት ሁሉ ቀበሌ ገብቷል።
እና ይህን አላሳዩም ለአፍራሾቹ?
አሳየው። ምንም የምናውቀው ነገር የለም ከእናንተ ጋር ንግግር የለንም ብሎ እንኳን ሌላ ቀርቦ ከጤና ጋር ድጋፍ የተጻፈልን ከቫይረሱ ጋር 10 ዓመት የምንጠቀም መሆናችን፣ መድኃኒት ተጠቃሚ መሆናችን፣ ችግረኛ መሆናችን ደብዳቤ አይጽፈልን የመጣው ነው ወረቀት አልቀበልም አለ። አራት ልጆች ይዤ ምንም ለመታዘዝ የማይችሉ ልጆች ይዤ ይኸው ራብ ዳቦ እየበራባቸው ይኸው እየተቸገሩ ነው፣ እያለቀሱ ነው ያሉት። ከኔ ጋር ፓስ አራት ሴቶች አሉ። በእንደዚህ አይነት ጉዳይ ተገለል
አሁን ቤቱ ፈርሷል። እንግዲህ
ፈርሷል።
የት ነው ያሉት ታዲያ?
አሁን እዛ ሜዳ ኔ ቀይን ሰብስቤ ቁጭ ብያለሁ። አሁን አቅርብልኝ፣ ህዝብ ይስማው፣ ወገን ይስማው። እኛ ተቸግረናል፣ ተርበናል፣ ተጠምተናል። እራብ አንጀታችን መቆም አልቻልንም። ውሃ የለ፣ እንጀራ የለ፣ ምግብ የለ።
አቶ መኮንን ነጋሽ የሚባሉትም በቀርሳ ኮንቶማ ቤት ነበረኝ ያሉኝ ተመሳሳይ ችግር እንዳለባቸው ነግረውኛል።
ያው መሄጃ አጥቼ ነው መሳፈራም የለኝ። እኔ እንደገና አንደኛ ነገር ብዙ በሽታ አለብኝ፣ ታማሚ ነኝ። ልጅም እንደዛው ነው፣ እኔም እንደዛው ነኝ። ይህንን ልሰራ የቻልኩት መንግስት እርዳታ ምናምን እየረዳን ነበር። አንድ ጊዜ ሰው በሚያገሉበት ሳነ ሰውን እንደዚህ ያኔ ህዝቡም አለቃም በቃ እድርተኛም ወደ እድርም መጠጋት በቃ ሲከለኩን ቡና እንኳን ጎረቤት ጋር መመሳሰል ሲያገጠኝ ነው እዚህ አካባቢ ሰርቼ የገባሁት። እኔ ተገበሬ ለገዝቼ ተገበሬዎች አስጠጉኝ። ያው ቀስ ብዬ ያው እርዳታ በማገኙበት ሰዓት በቃ እርዳታ ከፍዬ ነው የገባሁት እንጂ ገበሬዎች ናቸው ያስጠጉኝ። መጀመሪያማ ስሜ በዓለም የመጣ ስለሆነ እግዚአብሔርንም መንግስትንም አናማርረውም ደካማ ነኝ ስላቸው በቃ ምንም የምናውቀው ነገር ሊድና ምሳ አመልክትበት አመልክታሉ።
መቼ ነው ለመሆኑ የሰሩት ቤቱ?
96 ነው የሰራሁት እኔ።
ምንድን ነው ያለሁት ተስፋ?
ምንም ተስፋ የለኝም። መንግስት እንዳደረገኝ ያርገኝ ነው። እንደው የቤት ኪራይ ስለማልችል እንደ የቀበሌ ቤትም ታገኝ በእርዳታ መልክም ወይ ድንኳንም ቢሰጠኝ ብዬ ነው የማመለክተው እንጂ ሌላ ማምን አለኝ ብለህ ነው።
አቶ አሰግድ ጌታቸው የአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት የካቢኔ ኃላፊ ግን መንግስት እንደዚህ ያሉ ችግረኞችን በሜዳ አይጥላቸውም ብለው የነበረ
መንግስት እንደ መንግስት አቅጣጫ ያስቀመጠው ከ97 ወዲህ የተሰሩ ቤቶች መፍረስ አለባቸው ብሎ ስፈርሱ ነው የነበረው በ2001 በ2002 እነዚህ ግን አሁን በህገወጥ መንገድ ግንባታውን የገነቡ ሰዎች ከ2005 2006 2007 ነው ወደ መጨረሻው አካባቢ ነው ወደዚህ የመጡትና በወቅቱ እንዲያቆሙ ተነግሯቸዋል። ግን ለሊት ለሊት ላስቲክ ወጥረው ቆርቆሮ በቆርቆሮ የሆነ ነገር ሰርተው ቦታ ለመያዝ የተደረገ እንቅስቃሴ ነው እንጂ አብዛኛዎቹ ቤቶች ውስጥም ሰው አይኖርም። አብዛኛው ቦታ ላይ ገንብተው በህገወጥ መንገድ በአቋራጭ መክበር የሚፈልጉ አንዳንድ ባለሀብቶችም ቦታን ለመያዝ ዝም ብለው 3 4 5 ቦታ ካርሶ አደሩ እየገዙ ጨረቃ ቤት ሰርተው አውቀው ችግር ውስጥ ያሉ ሰዎች ዳሃዎችን እዛው ሲያስቀምጡበትና የኔ ነው ብሎ እንድናገር የሚያደርጉበት ሁኔታ እንዳለም ተረድተናል። የከፋ ችግር ያለበት ጎዳና የሚወጣ እዛው እውነተኛ ቤት አጥቶ ቤት አልባ ሆኖ ተቸግሮ የሰራ ሰው ካለ ደግሞ መንግስት አቅጣጫ አስቀምጧል። እነዚህ ሰዎች ጎዳና እንዳይወጡ ቤተሰባቸውን ይዘው ለከፋ እንግልት እንዳይዳረጉ መጠለያ ሰርቶ እዛው ሲያስቀምጣቸው።
መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
አድማጮች፣ ቀደም ብሎ በቀረቡት ዘገባዎች ላይ ተከታታይ ፕሮግራሞችን እናቀርባለን። አሁን ወደ ከታዩ መጽሔት ርዕስ ነው የምናልፈው። የኬንያ የሕግ ባለሙያዎች ማህበር ከተለያዩ የሰብአዊ መብት ተሟጋጅ ተቋማት ጋር በመሆን በናይሮቢ የተቃውሞ ሰልፍ አድርገዋል። በዛሬው ዕለት በተካሄደው በዚህ የተቃውሞ ሰልፍ ላይ በመቶዎች የሚቆጠሩ የሕግ ባለሙያዎች፣ የሰብአዊ መብት ተቆርቋሪ ድርጅቶችና ግለሰቦች መሳተፋቸው ሲገለጽ መንግስት በንጹሐን ዜጎች ላይ እየደረሰ ያለውን ግድያ ለማስቆም የበኩሉን መወጣት አልቻለም ሲሉ ነው የተቹት። ከሳምንት በፊት ዊሊ ኪማኒ የተባሉ አንድ ኬንያዊ የህግ ጠበቃ የፖሊስ እጅ አለበት የተባለ ወንጀል በማጣራት ላይ ሳሉ ባልታወቀ ሁኔታ ሲያመላልሳቸው ከነበረ ታክሲ አሽከርካሪ ጋር ተገድለው በጆንያ ተጠቅለው ተጥለው መገኘታቸውም ተዘግቧል። የጠበቃው ደንበኛ ግን እስካሁን የት እንደገቡ የሚታወቅ ነገር የለም። በዛሬው የተቃውሞ ሰልፍ ላይ ንግግር ያሰሙት የዓለም አቀፉ የመብት ድርጅት ኢንተርናሽናል ጀስቲስ ሚሽን የኬንያ ቢሮ ኃላፊ ጄምስ ኪሮጊ ከአንድ መቶ የኬንያ ወንዶች በአንዱ ላይ የነፍስ ግድያ የሚደርስ ወንጀል ነገር ግን መንግስት በቂ እርምጃ ያልወሰደበት ነው ብለዋል። የኬንያው ዘጋቢያችን ገልሞ ዳዊት ከናይሮቢ ዝርዝሩን ይዟል።
የሰብአዊ መብት ተቆርቋሪ ድርጅቶችና የኬንያ የሕግ ባለሙያዎች በተለያዩ የኬንያ ዜጎች ላይ የሚደርሰውን የግድያ ወንጀል በማስመልከት በኬንያ ናይሮቢ የተቃውሞ ሰልፍ አደረጉ። በመቶዎች የሚቆጠሩት ሰልፈኞች በንጹሐን ዜጎች ላይ እየደረሰ ያለው የግድያ ወንጀል መቆም አለበት ሲሉ ተቃውሞ ሲያሰሙ ውለዋል። በተለይ በቅርቡ ዊሊ ኪማኒ የተባለ ጠበቃ የፖሊስ እጅ አለበት የተባለውን ወንጀል በማጣራት ላይ እያለ ተገሎ ሬሳው በዶንያ ተጥሎ መገኘቱ የኬንያ የሕግ ባለሙያዎችን አስደንግጧል። የዊሊ ደንበኛ የነበረው ግለሰብም እስካሁን ባለው ጊዜ መረሻው ያልታወቀ ሲሆን ዊሊንና ደንበኛውን አሳፍሮ የነበረው የታክሲ ሹፌርም እንዲሁ ተገለው ተገኝቷል። ይህንን ሁኔታ በመቃወም ዛሬ ጎዳና ላይ የወጡት ሰልፈኞች የኬንያታ መንግስት ለዚህ ግድያ መልስ መስጠት አለበት ብለዋል። ማሪግን ጎምቤ በሰልፉ ላይ ያገኙት የሕግ ባለሙያ ነው።
አንዱ ጠበቃ የተገደለው የፖሊስ አባል የሆነውን ሰው ወደ ሕግ ለማቅረብ ደንበኛውን ሲያግዝ በነበረበት ወቅት ነው። የሐሰት ክስ ከመሠረቱባቸው በኋላ ሁሉንም ገደሏቸው። በአሁኑ ወቅት በኬንያ ግድያና አፈና የተለመደ ነገር ሆኖ እየታየ ነው። ስለዚህ ይህ ነገር ሰልችቶናልና ይብቃ እያልን ነው።
ይህ ብቻም አይደለም። በግንቦት ወር መጀመሪያ ላይ ጃኮብ ጁማ የተባለ ታዋቂ ኬንያዊ ባለሀብት ከቢሮ ወደ ቤቱ በመጓዝ ላይ እያለ ማንነታቸው ባልታወቀ ግለሰቦች ተገለው መኪና ውስጥ ተገኝተዋል። ፖሊስ የግድያው ወንጀል የማጣራት ስራ በማካሄድ ላይ ነኝ ቢልም እስካሁን ባለው ጊዜ ገዳዮቹ አልታወቁም። ሟቹ ግለሰብ ከመገደሉ በፊት በትዊተር ገጹ እኔን ለመግደል በኬንያው ምክትል ፕሬዚዳንት ዊሊያም ሩቶ ቢሮ ተሲሯል ሲል ጽፎ ነበር። ምክትል ፕሬዚዳንቱ ግን በአገሪቱ አንድ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ እጄ ከማንኛውም ወንጀል ንጹህ ነው ሲሉ መልስ ሰጥተዋል። የአፈናና የግድያ ወንጀሉ ታክሲና ሞተር ብስክሌት የሚነዱትን ሹፌሮችንም ብዙውን ጊዜ ለሞት ያጋለጠ ሲሆን የታክሲ ሹፌሮች ተወካዩ ጆን ሙሺሪ ሹፌሮች በተለያዩ ጊዜ የግድያ ወንጀል ሲፈጸምባቸው ወደ ፖሊስ ብናመለከትም ፖሊስ ግን ያመለከትነው ወንጀል ወደኛ በማዞር እኛኑ ተጠያቂ እያደረገ በሐሰት ይወነጅነላል። አሁን በቅርቡ ተገሎ የተገኘው የታክሲ ሹፌርም እሱን ከመሞት የመጠበቅ ኃላፊነት በተሰጣቸው ሰዎች ነው የተገደለው። ስለዚህ ይህ ነገር መፍትሄ ሊሰጠው ይገባል ሲል አስተያየቱን ሰጥቷል። የተገለው ሬሳው በዶን እየተጠለ የተገኘው ጠበቃ ዊሊ ኪማኒ የሁለት ልጆች አባት የነበረ ሲሆን በተሰቦቹም ከሙያው ባልደረቦች ጋር በተቃውሞ ሰልፍ ላይ ተገኝቷል። ኢንተርናሽናል ጀስቲስ ሚሽን ኬንያ ቢሮ ዊሊ ሰራበት የነበረው ድርጅት የፖሊስ አባላት ወንጀል የሚያጣራ ድርጅት ሲሆን የድርጅቱ ኬንያ ተወካይ አቶ ጄምስ ኪሮጊ ባለፈው አመት የሞተር ቢስክሌት ነጂ የነበረው ጆሴፋት በፖሊስ በተተኮሰ ጥይት ከተመታ በኋላ በፖሊሱ ላይ ያለውን ክስ ባለመተው ፖሊስ በአደንዛዥ እጽ ወንጀል እንዲከሰስ አድርጎ ነበር። አሁን ደግሞ ይህ ሁኔታ ወደ ግድያ በመሸጋገሩ መፍትሄ በጊዜ መሰጠት አለበት ይላሉ።
Justice is our birthright. And we must and we shall have it. The innocent blood shed such a brazen
ፍትህ አብሮን የተወለደ መብታችን ነው። ይህንን መብታችንን ማግኘት አለብን። እንዲህ አይነት አሳፋሪ የሆነ ደም አፍሰስ በጠራራ ፀሐይ አንድ ጠበቃንና ደንበኛውን ስለ ጉዳዩ ምንም የማያውቀውንም የታክሲ ሹፌር ህይወት የቀጠፈ ግድያ በሀገራችን ተከስቶ የማያውቅ ነገር ነው። ስለዚህ ነገር መነጋገር እርምጃ መውሰድ አለብን። ለዚህ ነው ዛሬ እዚህ የተሰበሰብነው። ፖሊስ አግባብ ያልሆነ እርምጃ ይወስዳል። ከመቶ ወንድ ኬንያውያን አንዱ የዚህ ጥቃት ሰለባ መሆኑን የሚያሳይ ጥናት አለ። ይህም ሰዎችን ያለምንም ወንጀል በቁጥጥር ስር ከመዋል ይጀምራል። ፖሊሶች ለሚፈጽሟቸው ወንጀሎች የተያዙ ሰዎችን ተጠያቂ ለማድረግ የሚደረግ ሴራ ነው።
ግድያውን በማስመልከት የኬንያ ፖሊስ ሁለት ተጠርጣሪ ፖሊሶችን በቁጥጥር ስር ያዋለ ሲሆን ፖሊስ መረጃ እስኪያሰባስብ ድረስ ፍርድ ቤት ለተያዙ ሁለት ተጠርጣሪዎች የሁለት ሳምንት ቀጠሮ ሰጥቷል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አድማጮች ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ እንጋብዛለን። 240ኛው የዩናይትድ ስቴትስ ከብሪታንያ አስተዳደር ነጻ የወጣችበት የነጻነት ቀን በዓል በየዓመቱ በአውሮፓውያን የዘመን አቆጣጠር ሐምሌ 4 ቀን ይከበራል። በዛሬው ዕለት እየተከበረ ነው። በመላው የሀገሪቱ አሜሪካውያን ዕለቱን በሙዚቃ ትርኢቶች፣ ምሽት ላይ በሚተኮሱት ያማሩ ርችቶችና ከቤት ውጭ በሚደረጉ በሚጠባበሱ ምግቦች ለየት ለየት ባሉ በልዩ ልዩ እንቅስቃሴዎች ያከብሩታል። ጽዮን ግርማ ትናንት ማምሻው ላይ በዋሽንግተን ዲሲና ሜሪላንድ ውስጥ ባሉ የተለያዩ አካባቢዎች ተዘዋውራ በዓሉን እንዴት እንደሚያከብሩ ሰዎችን ጠይቃ ያጠናቀረችውን ዘገባ ይዛ ቀርባለች።
ወይዘሮ ኢትዮጵያ አልፍሬድ በአሜሪካ ለ49 ዓመታት ኖራለች። በዚህ ቆይታዋ ኢትዮጵያኖች የአሜሪካንን ባህል ከኢትዮጵያዊ ባህል ጋር በማመሳሰልና በማቀናጀት እንደሚያከብሩት ተናገራለች። የዛሬውን ዩናይትድ ስቴትስ ከብሪታንያ ግዛት ነጻ የወጣችበትን 240ኛውን የነጻነት በዓል ኢትዮጵያውያን እንዴት እንደሚያከብሩት ተናገራለች።
ኢትዮጵያውያኖች ዋሽንግተን ዲሲ፣ ቨርጂኒያ፣ ሜሪላንድ ያሉ በዲሲ ሜትሮፖሊታን ማለት ነው የሚያከብሩት እንደሌላው አሜሪካዊ ባርቢኪው በማድረግ ለዚሁም ደግሞ አንዳንዶቹ ዳውንታውን ሄደው ወደ ዋሽንግተን ማኑመንት ርችቱን በማየት አንዳንዱ ደግሞ ከሀገር ወጥቶ ዘመድን በመጎብኘት አንዳንዱ ደግሞ እንግዳ በመቀበል አንዳንዴ ደግሞ እዚህ የኳስ ጨዋታ አለ። እዚህም ሊሆን ይችላል፣ ሌላም ስቴት ሊሆን ይችላል። እዚህ በሚሆንበት ጊዜ ብዙዎቹ የኳስ ጨዋታ ያያሉ። ያን ዕለት ማታ ደግሞ የመጨረሻ ምሽት ስለሆነ በባንድ አድርገው ትልቅ እራት ግብዣ አድርገው ያዝናናቸዋል። እሱንም ደግሞ እንዲሁም ይሳተፋሉ።
ወይዘሪት ቅድስት አባቷ አሜሪካዊ ነው፣ እናቷ ደግሞ ኢትዮጵያዊት። በዓሉን እንዴት እንደምታከብረው ትናገራለች።
ወይም ባርቢኪው ሄዳለሁ ወይም የኳስ ጨዋታ ሄዳለሁ። ወዶ አገር ከሆነ ደግሞ ትራቨል አረጌ ለኳሱን ሄጄ አያለው። አረበዛ እዚሁ አባቴ ጋር ሄጄ ባርቢኪው ያረጋል። ምናልባት ካስተኘን እዛው ዋሽንግተን ማኒመንት ሄደን ርችቱን እናየዋለን። አረበዛ ጅስ ቤት መዋልና መዝናናት ነው።
ወይዘሪት ምርቃት ዶርሲ የኮሌጅ ተማሪ ናት። ተወልዳ ያደገችው እዚህ አሜሪካ ነው። በዓሉን በደስታ እንደሚያከብሩ ትገልጻለች።
አንዳንድ ጊዜ ዋይት ሀውስ ጋር ሄደን ሳር ውስጥ ቁጭ ብለን ፋየርወርክሱን እናያለን። ባርቢኪው እያደረግን ነው የምንበላውን የምናየው። እንደዛ ካልሆነ ቤት ሆነን ባርቢኪው እናደርጋለን። እንደዛ ካልሆነ ደግሞ ሺካጎ ሄጄ አጎቴ ዲጄ ነው ለቾዘን ፊው ዲጄስ። ስለዚህ እሱን የእሱን ኮንሰርት እናያለን።
ምህረት በአለም ወጣት ናት። እዚው ተወልዳን ያደገችው አማርኛዬ ገና በማደግ ላይ ነው ስትል ፈራ ተባያለች አስተያየቷን ሰጣለች።
ቤተሰቤ ከአባቴ ጋር ከካዝኖቼ በመሉ ዲሲ እንሄዳለንና ፋይርወርክስ እናያለን። አንዳንዴ ሆቴል ሩፍታፕ ሄደን እናያለን። አንዳንዴ on the national mall ቁጭ ብለን ፋይርወርክስ እናያለን። አንዳንዴ ሙዚቃ ይጫወታሉ። just በጣም ደስ የሚል gathering no ቤተሰብ በሙሉ የሚመጣ ነገር ስለሆነ ደስ ይላል።
ሶስቱን ወጣቶች ነጻነት ለነርሱ ምን ማለት እንደሆነ ጠየኳቸው።
ከያዩት ዓለም አገሮቹ በደንብ ወነተኛ ነጻነት ያየሁት እዚህ አሜሪካ ነው። በቃ ይሄ ኮንስቲቱሽኑ እንዳለ የተሰጠን መብት ከሌላ አገሮች ይለያል። ለኛ ደግሞ በኃይል ጥሩ ነው። እኔ ወደዋለሁ። እኔ መፈልጎን ማለት ይችላልው ሌላ ሀገሮች ይሄ በሃይማኖት በመናምን መናገር አይችሉም አይደለ? እዚህ ሀገር ግን ነጻነት በማውራት ነጻነት አለን። እንደፈለገን መኖር እንችላለን። ሌላዎቹም እንደፈለጉ መሆን ይችላሉ።
ነጻነት ማለት እኔ ዘፋኝ መሆን ከፈለኩ ዘፋኝ መሆን እችላለሁ። ትምህርት ቤት መሄድ ከፈለኩ ትምህርት ቤት መሄድ እችላለሁ። ነጻነት ሁሉ ነገር ነው። ነጻነት ሁሉንም ኦፖርቹኒቲን ወስዳለሁ። ኮሌጅ ሄዳለሁ። አሁን ኮሌጅ ገብቻለሁ። ኮሌጅ ገባ ሄዳለሁ። ኤጁኬሽን አገኛለሁና ሆፕፉሊ ዶክተር ሆናለሁ። እሱ የኔ ነጻነት እሱ ነው።
ለኔ ነጻነት it always reminds me of አገሬ ኢትዮጵያ because ከሁሉም አፍሪካዊ አገር ኢትዮጵያ ነው ኢንዲፔንደንት ሆኖ for the longest time ብቻ ሳሁን ኢትዮጵያ ሁን it's very hard ብዙ ነገር ለማድረግ you know እሱ ነጻነት that's the government can you can't do anything about it is the ሁን we have freedom of speech freedom of press በጣም ብዙ freedom ነጻነት ነገሮች አሉ I think that's very important ጥሩ አገር ለመሆን።
ቅድስት ምርቃትና ምህረትን ነበር የሰማችኋቸው። ነጻነት ማለት የሰዎች መብት በእኩልነት መከበር ነው ይላሉ። እሱን ደግሞ በአሜሪካ የኖሩት እንደሆነ ገልጸውልኛል። እዚህ በዋሽንግተን ዲሲ በዓሉ በድምቀት ከሚከበርበት ቦታዎች አንዱ ዋሽንግተን ዲሲ የሚገኘው ብሔራዊ አደባባይ ነው። በዚህ አደባባይ አካባቢ በሚገኘው የጆርጅ ዋሽንግተን መታሰቢያ ሐውልትም ከጥቂት ሰዓታት በኋላ ደማቅ ርችት ይተኮሳል።
Our heroes proved in liberating strife who more than self their country loved
ወንጀት
ሬቻርልስን
ነው በመጠኑ የሰማነው። የዜማ ምርጫችን ሰዓት የተገኘ አይመስልምና መሸጋገሪያው ይበጃል። አንዳንድ ቁም ነገሮችን እናከል። በተለይ ነጻነትን ቀን በተመለከተ ሰዓታችን እንደፈቀደ
ይሄ የነጻነት በዓል አሉላ እንደተለመደው በርችት ትዕይንቶች፣ በሰልፎች፣ በሙዚቃ ድግሶችና ደጅ ላይ በሚጠባበሱ ምግቦች እየተከበረ ነው። ቀደም ሲል ጽዮንም እንዳለችው ታዲያ በቅርቡ በባንግላዴሽና ቱርክ ከደረሱት የሽብር ጥቃቶች ተከትሎ ጥብቅ የጸጥታ ቁጥጥር እየተደረገ ነው። ጥቃት ዩናይትድ ስቴትስ ላይ ይደርሳል የሚል ግልጽ ያለ ስጋት አለመኖሩን ሕግ አስከባሪ ባለስልጣናት ይናገራሉ። ሆኖም አውሮፕላን ጣቢያዎች፣ የባቡርና የአውቶቡስ ጣቢያዎች በከባዱ በታጠቁና በውሾች በታጀቡ ፖሊሶች እየተጠበቁ ናቸው። ብዙ መቶ ሺህ ሰዎች ርችቶችን ለመመልከት፣ ሙዚቃ ለማድመጥና በውጭ መዝናኛ ዝግጅቶች በዓሉን ለማክበር በሚወጡባቸው በዋሽንግተን፣ ኒውዮርክና ሺካጎ ከተሞች የጸጥታ ጥበቃው በጣም ተጠናክሯል። የዩናይትድ ስቴትስ የአገር ደህንነት ሚኒስቴር ሆምላንድ ሴኩሪቲ ዲፓርትመንት ማለት ነው፣ ዜጎች ነቃ ብለው አጠራጣሪ ሁኔታዎችን እየተከታተሉ ለሕግ አስከባሪዎች እንዲያሳውቁ እያሳሰበ ነው ያለው።
በፕሬዚዳንት ቶማስ ጄፈርሰን በጁላይ 4 እንደ አውሮፓውያን ዘመን አቆጣጠር በ1776 በኮንግሬስ የጸደቀው ይህ የነጻነት ቀን የዛሬው የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የአሜሪካውያን ወታደሮችን ቤተሰቦች በዋይት ሀውስ ተቀብለው በሚያስተናግዱበት ከቤት ውጭ በመስክ ላይ በሚደረጉ ቀደም ብለሽ ቆንጅት እንዳልሽው በሚጠባበሱ ባርቢኪው በሚደረግባቸው ዝግጅቶችና እንዲሁም ልዩ ልዩ ሙዚቃዎች ይደረጋሉ። በዋይት ሀውስ ጭምር የሙዚቃ ድግስ ይኖራል። የአየሩን ሁኔታ እየተመለከቱ ነው። አድማጮች እንግዲህ የነጻነት ቀን በዓል በዚህ በዩናይት ስቴትስ እየተከበረ ነው። የእኛም ስርጭት ሁለተኛውን አጋማሽ ይዘልቋል። ቀጣዩ ቀዳሚ ዝግጅት ስፖርት ነው። የዛሬው ስፖርት ዝግጅት ወደ ካናዳዋ የቶሮንቶ ከተማ ይወስደናል። የ33ኛው በሰሜን አሜሪካ የኢትዮጵያን ስፖርትና ባህል ፌዴሬሽን ክብረ በዓል መክፈቻ በትላንትና ዕለት የነበረውን ዝግጅት አዲሱ አበበ ከስፍራው እንዳጠናቀረው እንሆ።
ዛሬ ሰኞ ሰኔ 27 ቀን 2008 ዓመተ ምህረት ነው። ይህን ኢትዮጵያ የተሰኘውን የጥላሁን ገሰሰን ዜማ የመክፈቻ ፕሮግራሙ ማድመቂያ ያደረገው በሰሜን አሜሪካ የኢትዮጵያውያን ስፖርትና የባህል ፌዴሬሽን 33ኛውን ዓመታዊ በዓል ቀደም ሲል እንደተገለጠው ትላንት እሁድ ሰኔ 26 2008 ዓመተ ምህረት ሲጀምር ውድድሩና ዝግጅቱ የሚካሄድበት ቶሮንቶ መሀል ከተማ የሚገኘው የአለን ላምፖርት ስቴዲየም በተለይ በክቡር ትሪቡኑ የተዚህ ቀደሙን የታዳሚ ቁጥር ባላውቅም ጢም ብሎ ካፍ እስከ ገደፉ ሞልቶና ተጨናንቆ ነበር ያመሸው። ከ16 ዓመት በኋላ ለሶስተኛ ጊዜ የአስተናጋጅነቱን እድል ያገኘው የቶሮንቶና አካባቢው ኢትዮጵያውያን የኢትዮጵያን ባህል ለማየት በግብዣም ሆነ በተመልካችነት የተገኘው የአገሬው ሕዝብ ለመክፈቻ በዓሉ የሰጠው ግምት ከፍተኛ መሆኑ በውል ታይቷል። ምናልባት አንድ ጊዜ ብቻ መጠነኛ መጓደል ከመታየቱ በቀር የተለመደውና በየዓመቱ የሚካሄደው የቡድኖቹ ተሰልፎ በክቡር ትሪቢኑ ፊት ለፊት መሄድ አልተጓደለም። እናም ዘንድሮም 31 ቡድኖች፣ በነገራችን ላይ ትናንት በዜናዬ 32 ቡድኖች ሳልል አልቀረውም፣ ይቅርታ ጠይቃለሁ። እና 31 ቡድኖች አርማቸውን እያያዙ እየጨፈሩና እየዘመሩ ሲያልፉ ተመልካቹም ከመቀመጫው እየተነሳ በጭብጨባ ድጋፉን ገልጾላቸዋል። አቶ ጌታቸው ተስፋዬ የፌዴሬሽኑ ፕሬዝዳንት አጠር ያለች የእንኳን ደህና መጣችሁ ንግግር አሰምተዋል።
ደህና መጣችሁ የሰሜን አሜሪካ ኢትዮጵያ ስፖርት ባለቤቶች አፍላፍላ የቦርድ አባላትና የፌዴሬሽናችን ተጫዋቾች እንደተክሉ ምራችን እንኳን ለ33ኛው የኤክሰል ኮንዴ አመታት በደህና መጣችሁ። ይህ የሰሜን አሜሪካ የኢትዮጵያ የስፖርት ባህል ፌዴሬሽን ዝግጅቱን በቶሮንቶ ለማድረግ በእናንተና በቶሮንቶ ኢትዮጵያውያን ማህበር ስራ አስኪያጅ ኮሚቴ አባላት ወደና መተቻ የሚያገኘት የተላሳስን ስኬተማ ሆኖ ይመሰላል። ዘንድሮም እንዳንዳው አብረናል ደምሰናል። በኢትዮጵያዊ አንድነት እና ፍቅርና ኢትዮጵያዊ ሰንደቃችን እያውለበለብን ሀገራችን እያሰሙ በመልካም ስፖርት ብትሆን መንፈስ ጥሩ ጊዜ እናስተላልፍ እመኛለሁ።
ፌዴሬሽኑ በየዓመቱ እንደሚያደርገው ዘንድሮም ከኢትዮጵያ የጋበዘው የክብር እንግዳ ነበረው። በግጽል ስሙ ኳስ ፊደሉ የአንድነት ቡድን ተጫዋች ኢትዮጵያ ብሔራዊ ቡድንም የተሰለፈው አስቻለው ደሴ። እርሱም እኛና ኳስ ተጫዋቾች እንዲሁም አርቲስቶች መቼም አንተ አንቺ ነን እና እርሱም አስቻለውም ስለጋበዛችሁኝ ስለአከበራችሁኝ እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ በማለት ምስጋናውን ባጭሩ አቀርባል። በነገራችን ላይ አስቻለው ደሴን በሌላ ዝግጅት ለብቻ በመዋየት በአንድ ፕሮግራም ለማቅረብ እሞክራለሁ። ከታዩ ነገር የመክፈቻው ስነ ስርዓት አካል ተደርጎ የተያዘው የአስተናጋጁ ከተማ የቶሮንቶና የቦስተን ቡድኖች ያካሄዱት ውድድር ሲሆን ሁለቱም በሰልፍ ሆነው ከፌዴሬሽኑ ፕሬዝዳንትና ከክብር እንግዳው ጋር ተዋውቀው ነው ውድድራቸውን የጀመሩት። ውጤት አስተናጋጅ ቶሮንቶ በጠዋት በመጀመሪያ ውድድሩ ቀንቶታል አሸንፎ 3 ነጥቡን ላፍ አድርጎ ወጥቷል። አስተናግዶናልና ለዋንጫም ያብቃው ያሉም ነበሩ። በተለይ ጥሩ እንቅስቃሴውን ያዩ ተመልካቾች ቦስተንም አይዞን ገና የመጀመሪያ ውድድር ነውና በጠጣዎቹ ግጥሚያዎች እውቅበት ተብሏል ቦስተን ያውቅበታል ብዬ ተስፋ አደርጋለሁ። የትናንቱ የመክፈቻ ስነ ስርዓት የተጀመረው ወደ ማታ ግድም ወደ 12 ሰዓት ነበር። ቀደም ሲል የተካሄዱ ውድድሮች ነበሩ። የሎስ አንጀለስ አበበ ቢቂላ የሲያትሉን ዳሸንን 4-0፣ የቴክሳሱ አዲስ ዳላስ ካንሳስን 1-0፣ ኢትዮ ሜሪላንድ ላስ ቬጋስን 2-0፣ የሎስ አንጀለስ ስታር የኒውዮርክ የካናዳውን ካልጋሪ 4-0፣ የዴንቨሩ ጣና ቡድን ዲሲ ዩኒቲን 2-1። በነገራችን ላይ ዲሲ ዩኒቲ ያምናው ሻምፒዮና ነበር። ተስፋ አለ በቀጣዮቹ ውድድሮች ይበረታል ብለን እና በመጨረሻም ቀደም ሲል እንዳልኩት ቶሮንቶ ቦስተንን ያሸነፈበት ውድድሮች ነበሩ። ዛሬም ውድድሮች ይካሄዳሉ። ውጤቶቹን በነገው ዝግጅቴ ከማጠቃለያ ለፊት ለማቅረብ ሞክራለሁ። አሁን አንድ በትናንት ሁለት ስለቀረበ ዝግጅት ላንሳ። ይህም በአስተናጋጁ ኮሚቴ የቀረበ የባህል ትርኢት ነበር። ከልዩ ልዩ የሀገር ዜማዎች፣ ጭፈራዎች፣ መዝሙሮች በተጨማሪ የዳግማዊ አጼ ምኒልክን አገርህን ጠብቅ፣ ከጠላት ተከላከል፣ ዳር ድንበርን አስከብር መልእክት ለማስተላለፍ ነው ብሎ የገለጠው አዘጋጅ ኮሚቴ ንጉሠ ነገሥት ዳግማዊ አጼ ምኒልክ በፈረሶ ነው መልእክት ሲያስተላልፉ ታይቷል። ለህዝባቸው ያቀረቡትን አደራ ሲያሰሙ በምሳሌ ታይቷል። ከህዝቡም ከፍተኛ አድናቆት አትርፏል። የመክፈቻ ስነ ስርዓቱን ያጎላውና ያደመቀውም እንዲያውም ያ ነበር። ብዙ ተመልካቾች እና አንዳንድ ሰዎች እንደነገሩኝ የመጨረሻ እስከ ፍታችን ቅዳሜ የሚዘልቀው ይህ የኢትዮጵያውያን ስፖርትና የባህል ፌዴሬሽን ከኳሱ ሌላ ብዙ ስብስቦች አሉት። ፌዴሬሽኑ የሚያዘጋጃቸው አይደሉም ታዲያ? ፌዴሬሽኑማ ኢትዮጵያውያንን በአንድነት ማሰባሰብ ነው አላማ ብሎ አሰባስቧል። ነገር ግን መሰባሰቡን ምክንያት በማድረግ የተለያዩ ማህበራዊም ፖለቲካዊም ልዩ ልዩ ስብስቦች በራሳቸው አጀንዳና ፕሮግራም ይካሄዳሉ። ኳሱን ተከትለው ኳሱ በሚስተናገድባቸው ከተሞች እየሄዱ በኳሱ ምክንያት የሚያገኙትን ኢትዮጵያዊ እየሰበሰቡ አላማቸውን ፕሮግራማቸውን የሚያስተዋውቁበት ፕሮግራሞች ስብስቦች ናቸው። ይህን የሚያደርጉ ድርጅቶችና ማህበራት አሉ ማለት ነው። ለአድማጭ ይጠቅማሉ የምንላቸውን ለማየት እንደ ሁኔታውም ለማቅረብ እንሞክራለን። ይሄ እንግዲህ ስታዲየሙን ከበው በተተከሉት ድንኳኖችና ሱቆች ውስጥ ያለውን የደራ ገበያ ሳይጨምር መሆኑ ነው። ያንንም ለብቻው በማየት አንድ ዝግጅት ለማቅረብ ሞክራለሁ። የአሜሪካ ድምፅ ራዲዮም ኳሱን ተከትሎ በየአመቱ የሚያቀርበውን ዘገባ እነሆ ዘንድሮም ቀጥሏል። እንኳን ለዘንድሮ 33ኛ ዓመታዊ በዓል አደረሳችሁ እያልኩ ያሁኑን እዚሁ ላብቃ። አዲሱ አበበ ነኝ ከቶሮንቶ ካናዳ።
አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ሳምንታዊው ቅንብር አፍሪካ ነክ ርዕሶች።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሰዎችን ህገወጥ በሆነ መንገድ ማሸጋገርን አስመልክቶ ባወጣው ዓመታዊ ዘገባ አፍሪቃ የማናቸውም አይነት የሰዎች ዝውውር ዋና ምንጭና መዳረሻ መሆኗ ቀጥሏል ይላል። ይህ ድርጊትም ከግዳጅ ስራ እስከ የወሲብ ባርነት ድረስ እንደሚሄድ ነው ዘገባው ያከለው። የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ ያጠናቀረችው ዘገባ ዝርዝሩን ይዟል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር እንደሚለው ለግምገማውና ለጥናቱ መለኪያ የሆነው በነፍስ ወከፍ ሀገሮች ያለው የችግር መጠን ሳይሆን የሀገሮቹ መንግስታት ህገወጥ የሰዎች ሽግግርን ለመግታት በሚያደርጉት ጥረት ነው። በርካታ የአፍሪካ ሀገሮች ህገወጥ በሆነ መንገድ የሰዎችን ሽግግር ለመግታት ጥረት በማድረግ ረገድ ዝቅተኛ ማርክ ነው ያገኙት። ሱዛን ኮፔጅ የተባሉ አንጋፋ የአሜሪካ የውጭ ጉዳይ ሚኒስትር አማካሪ ከአንድ ሚሊዮን በላይ የሚሆኑ አፍሪካውያን፣ ኢራቃውያንና ሶሪያውያን ባለፈው ዓመት ወደ አውሮፓ ሲጎርፉ ያሳየው ቀውስ አሉታዊ አንደምታ ማስከተሉን ጠቁመዋል። ዩናይትድ ስቴትስ የስደተኞቹ መድረሻ የሆኑት ሀገሮች የህገወጥ ማሸጋገር ተግባር ሰለባ የሆኑትን ሰዎች በመለየት ተግባር ልትረዳቸው እየሞከረች መሆኗን ገልጸዋል።
So the migrant crisis creates a whole new pool of individuals who are vulnerable and susceptible to trafficking.
የሰዎቹ ፍልሰት ያስከተለው ቀውስ ለህገወጥ የሰዎች ማሸጋገር ተግባር የሚጋለጡ ሰዎችን ይፈጥራል። አገር አልባ የሆኑ ወይም ህጋዊ ሰነድ የሌላቸው ሰዎች ወይም ደግሞ ስራና ቤተሰብ የሌላቸው ሰዎች ህገወጥ አሸጋጋሪዎች ለሚሰጧቸው የሐሰት ተስፋ ይጋለጣሉ። ስራና መጠለያ እንሰጣችኋለን፣ ደህንነታችሁም ይጠበቃል እያሉ ያታልሏቸዋል።
ናይሮቢ ውስጥ ሰዎችን ህገወጥ በሆነ መንገድ የማሸጋገር ተግባርን ለመግታት ጥረት የሚያደርግ ቡድን ኃላፊ ጃኮብ ክሪስተንሰን በተለይም የሚያሳስባቸው በምስራቅና በማዕከላዊ አፍሪቃ በመካሄድ ላይ ያለው ግጭት የሚያስከትለው አንደምታ እንደሆነ አስገንዝበዋል።
አሁን የምናየው ለውጥ ቡሩንዲን፣ ሶማሊያንና ደቡብ ሱዳንን በመሳሰሉ አገሮች የሚታየው ለየት ያለ የፍልሰት ዘዬ መከሰቱ ይመስለኛል።
ሰዎችን ህገወጥ በሆነ መንገድ ስለማሸጋገር ጉዳይ የወጣው ዘገባ አምና 6 የአፍሪካ ሀገሮች ህገወጥ በሆነ መንገድ ሰዎችን ማሸጋገር በሚመለከት ያላቸው ህግ ጠበቅ እንዲል አድርገዋል ወይም ጸረ ድርጊቱ ህግ አውጥተዋል ይላል። ለምሳሌ ኢትዮጵያ መንግስት ሰዎችን ህገወጥ በሆነ መንገድ ማሸጋገርን ለመከላከል የሚያስፈልገው ዝቅተኛ መለኪያን ሙሉ በሙሉ ባያሟላም አምና ሰፊ ጸረ ህገወጥ የሽግግር ህግ አውጥቷል። ህጉ ሰዎችን ህገወጥ በሆነ መንገድ ማሸጋገር ማለት ምን እንደሆነ በሚገባ ግልጽ የሚያደርግና በድርጊቱ የተሰማሩ ሰዎች ተገቢ ቅጣት እንዲያገኙ የእነሱ ሰለባ የሆኑትን ሰዎች ለመርዳትም እርምጃ መውሰድን ያቀፈ እንደሆነ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ያወጣው ዘገባ ጠቁሟል። በውጭ ሀገራት ተቀጥሮ መስራትን በሚመለከት ደግሞ የቀድሞውን ያሻሻለ አዋጅ አውጥቷል። ይህ አዋጅ ሙሉ በሙሉ ተግባራዊ ከሆነ ህገወጥ ለስራ መመልመልን ይቀጣል። በውጭ ሀገራት ለመስራት የሚፈልጉትን ሰዎች የሚመለምሉት አገልግሎቶች አሰራርን ይቆጣጠራል። በሄዱበት ሀገርም ሆነ በተቀጠሩበት ቦታ በደል ሊደርስባቸው ለሚችሉ ሰራተኞች ከለላ ይሰጣል ይላል ዘገባው። ዘገባው አያይዞም ይህን ዘገባ ለማውጣት ጥረት ይደረግ በነበረበት ወቅት ለምሳሌ የኢትዮጵያ መንግስት ከ3000 በላይ የሚሆኑ የህገወጥ ዝውውር ሰለባ የሆኑ ሰዎችን ለማግኘት ችሏል። 69 የሚሆኑ ህገወጥ አሸጋጋሪዎችን ለፍርድ አቅርቦ እንዲፈረድባቸው አድርጓል። አቻምናም 46 ህገወጥ አሸጋጋሪዎችን ለፍርድ አቅርቦ ነበር። መንግስት በመላ ሀገሪቱ ህገወጥ በሆነ መንገድ ሰዎችን ስለማሸጋገርና ከዛ ጋር ስለተያያዙ ወንጀሎች የንቃተ ህሊና ትምህርት መስጠቱን ቀጥሏል። ሆኖም የኢትዮጵያ መንግስት ወደ ውጭ በሚሄዱት ላይ በማትኮር በአገር ውስጥ ስለሚደረገው ሽግግርና ተያያዥ ወንጀሎች ልጆችን ለወሲብ ማዘዋወርንም ጭምር አልሰራበትም ይላል ዘገባው። በያዝነው ዓመት የህገ ወጥ አሸጋጋሪዎች ሰለባ የሆኑትን ተመላሽ ሰራተኞችም ሆኑ በአገር ውስጥ በደል የደረሰባቸውን ሰዎች ለመርዳት የወጣው እቅድ ብዙም አልተራመደም። ሰለባ ለሆኑት ሰዎች የሚሰጠው እርዳታ መንግስታዊ ባልሆኑ ድርጅቶች መቅረቡ ቀጥሏል። መንግስት ለእንደዚህ አይነት ረድኤት የሚያስፈልገውን ድጋፍ ሲሰጥ ቆይቷል ይላል ዘገባው። የኢትዮጵያ ባለሥልጣኖች እንደሚሉት በቀን እስከ 1500 የሚሆኑ ኢትዮጵያውያን በህጋዊ የፈለሳ ሂደት መሰረት የተሻለ ኑሮ ፍለጋ ወደ ውጭ ሀገራት ይሄዳሉ። ይሁንና በርካታ ወጣቶች በጅቡቲ፣ በግብፅ፣ በሶማሊያና በኬንያ በኩል ህገወጥ በሆነ መንገድ ለመውጣት መሞከራቸው ቀጥሏል። በተለይም በየመን በኩል በመካከለኛው ምስራቅ ለመስራት ይጓዛሉ። በዚህ ሙከራቸው ባህር ውስጥ ሰምጠው የሚቀሩትና ለሌላ ጉዳት የሚዳረጉት ሰዎች ጥቂቶች እንዳልሆኑ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ያወጣው ዘገባ አመላክቷል። ኤርትራን በሚመለከት ደግሞ ሀገሪቱ ወንዶችን፣ ሴቶችንና ልጃገረዶችን በግዳጅ ስራ እንደምታሰማራ ዘገባው ይገልጻል። በውጭ ሀገራት የተሰደዱ ኤርትራውያን ጎልማሶችና ልጆች ለወሲብና ለስራ ህገወጥ ማሸጋገር ተግባር ሰለባ ይሆናሉ። የኤርትራ መንግስት ራሱም ቢሆን በግዳጅ ስራ ደረጃ ሊታዩ የሚችሉ ፕሮግራሞችንና ብሔራዊ ፖሊሲዎችን በማውጣት ዜጎች ከሀገሪቱ ሸሽተው እንዲወጡ የሚያደርግ በመሆኑ ለህገወጡ የሰዎች ማሸጋገር ተግባር ተባባሪ ያደርገዋል። ከሀገራቸው ሸሽተው የሚወጡት ኤርትራውያን ሰዎችን በህገወጥ መንገድ የሚያሸጋግሩት ወንጀለኞች ሰለባ ይሆናሉ ይላል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ያወጣው ዘገባ። እንደ አውሮፓ አቆጣጠር በ1995 ዓ.ም የወጣው አዋጅ 82 ከ18 እስከ 40 ዓመት ዕድሜ ያላቸው ዜጎች ለ18 ወራት በብሔራዊ ወታደራዊ አገልግሎቶች እንዲሰማሩ ወይም በማንኛውም አይነት መንግስታዊ አገልግሎት እንዲሰሩ ይደነግጋል። ይሁንና 18 ወራት የሚለው ጊዜ አይከበርም። ብዙዎቹ ላልተወሰነ ጊዜ ለመስራት ይገደዳሉ። እምቢ ካሉ እስራትና ስቆቃ ይፈጸምባቸዋል። ቤተሰቦቻቸውም ሊቀጡ ይችላሉ። የኤርትራ መንግስት ከ2012 ዓ.ም አንስቶ በወታደራዊ አገልግሎት ውስጥ የሌሉ ጤና ያላቸው እስከ 70 ዓመት ዕድሜ ክልል ውስጥ ያሉት ዜጎች መሳሪያ እንዲይዙና የአፈር መሸርሸርን በማስወገድና ውሃ ማቆርን በመሳሰሉት የመንግስት የልማት ፕሮግራም ውስጥ እንዲሰማሩ አድርጓል። እንዲህ አይነቱ የሥራ ሁኔታም ከባድና ጉልበት ተጠቅሞ ማንገላታት ይታከልበታል ይላል ዘገባው። የ12ኛ ክፍል ተማሪዎች የመጨረሻውን ዓመት ሳዋ በተባለው የወታደራዊ አገልግሎትና የትምህርት ሰፈር ለማሳለፍ ይገደዳሉ። እምቢ ካሉ 12ኛ ክፍልን ያጠናቀቁበት ምስክር ወረቀት አያገኙም። በከፍተኛ ትምህርት መግባት አይችሉም። በአንዳንድ የመንግስት ስራ መቀጠርም አይፈቀድላቸውም። የመንግስት ፖሊሲ ከ18 ዕድሜ በታች የሆኑ ልጆች በውትድርና እንዳያገለግሉ ቢያግድም አፈሳ በሚካሄድበት ወቅት ከ18 ዓመት ዕድሜ በታች የሆኑ ልጆችም ታፍሰው ሳዋ እንደሚገቡ በሳዋ ወታደራዊ ማሰልጠኛ ሰፈር የሚያገለግሉ ሴቶችና ወንዶች እንደሚደበደቡ፣ ሴቶቹ ደግሞ በወሲብ እንደሚደፈሩ ዘገባው ጠቁሟል። አንዳንድ ኤርትራውያን ልጆች በግዳጅ ሥራ እንደሚሰማሩ፣ አንዳንዴም በልመና ለመሰማራት እንደሚገደዱ፣ አንዳንድ ሴቶችና ልጃገረዶችም በአገር ውስጥ ለወሲብ ሽግግር እንደሚጋለጡ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ያወጣው ዘገባ ጠቁሟል። በዚህ ምክንያትም በብዙ ሺህ የሚቆጠሩ ኤርትራውያን ወደ ኢትዮጵያ፣ ሱዳንና በመጠኑም ወደ ጅቡቲ ይጎርፋሉ። ስለሆነም የኤርትራ መንግስት ዜጎቹ የህገ ወጥ ዝውውር ሰለባ እንዳይሆኑ ለማድረግ የሚያስፈልገውን ዝቅተኛ መለኪያ እንኳን አያሟላም። ዜጎቹ አገር ጥለው እንዲሰደዱ ምክንያት መሆኑን ቀጥሏል ሲል የአሜሪካ የውጭ ጉዳይ ሚኒስቴር ዘገባ አስተንትቧል።
አድማጮች ለምሽቱ ያዘጋጀነውን በዚሁ አበቃን። ያስተናገድናችሁ አሉ አከበደና
ቆንጂት ታየነን። ፕሮግራማችንን የመራልን ንጉሱ ታምሬ ነው። አሁን ወደ ትግርኛ ስርጭት እናልፋለን። ነገ በተለመደው ጊዜ ከኛ ጋር እንገናኛለን። ደህና ደሩ።
ደህና ደሩ።